ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ የሮም ምሽት ሚያዝያ 3 2014 ዓ.ም ተመልካች የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በደቡብ ክልል ግጭቶች ባሉባቸው አካባቢዎች የሚገኙ ተማሪዎች እንደገና እንዲፈተኑ ተወስኗል። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ ርዕስ ደግሞ ኬንያ ባለፈው ዓመት ሰኔ ወር መጨረሻ ላይ የስደተኛ መጠለያ ካምፖችን ለማንጻት ከማቀዷ በፊት በሀገሪቱ ለሚገኙ ግማሽ ሚሊዮን የሚሆኑ ስደተኞች የተሻለ የትምህርትና የሳድር ለመስጠት በመወሰኗ ተመስግና ነበር። ግን አሁን ለየት ያለ ሁኔታ አጋጥሟል። ይህንን በተመለከተ ዘገባ ይኖረናል። ሌሎች ጉዳዮችንም እናነሳለን። መሰናዶን በመምራት ኤደን ገረመው፣ በምስልና ድምፅ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። የመጀመሪያ ያደረግነው ዘገባችን በደቡብ ክልል ግጭቶች ባሉባቸው አካባቢዎች የሚገኙ ተማሪዎች በድጋሚ ፈተና እንዲወስዱ መወሰኑን ነው። በደቡብ ክልል ጦርነትና ግጭቶች ባሉባቸው እና በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተና ወስደው የነበሩ ተማሪዎች ማለፊያ ውጤት ያላመጡ ተማሪዎች ማለት ነው እንደ አዲስ እንዲፈተኑ ነው የተወሰነላቸው። ውሳኔውን የሰጠው ትምህርት ሚኒስቴር መሆኑን የክልሉ ትምህርት ቢሮ አስታውቋል። የእድሉ ተጠቃሚ ይሆናሉ ከተባሉ ከ2000 በላይ ተማሪዎች ውስጥ አስተያየቶቻቸውን ለአሜሪካ ድምጽ የሰጡ ተማሪዎች በውሳኔው መደሰታቸውን ገልጸው ካለፈው ውጤት የተሻለ ለማስመዝገብ ኮዲሁ እየተሰናዱ መሆናቸውንም አስታውቀዋል። ዮናታን ዘብዲዮስ በዚህ ዙሪያ ዘገባ አለው።
የደቡብ ክልል ትምህርት ቢሮ ምክትል ኃላፊ አቶ ገለቦ ጎልቶሞ በጸጥታ ችግር ምክንያት ውጤታቸው መበላሸቱ ታምኖበት በደቡብ ክልል የኮንሶ ዞን የአማሮና ያለልዩ ወረዳ የ2013 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎች ከ2014 ዓመተ ምህረት ተፈታኞች ጋር እንደ አዲስ እንዲፈተኑ ተወስኗል ብሏል።
ዘንድሮ እንደሚታወቀው በግጭት ውስጥ ከነበሩበት ጊዜ አለመረጋጋት ይችላል። አለመረጋጋት ያለ ሰው ደግሞ ተረጋግቶ ስለማያንም ተረጋግቶ ካላነበ ደግሞ የሚፈለገው ገድላ ማምጣት ስለማይችል በዚህ መንገድ ከነሱ አቅም በላይ የሆነ በራሱ ተማሪው በራሱ ጊዜ ማያነብ የቀረ ሳይሆን አለመረጋጋት ነው። ጦርነት እና ግጭት ካለ አለመረጋጋት አለ። አለመረጋጋት ውስጥ የሆነ ሰው ተረጋግቶ አንብቦ ተረድቶ ፈተናውንም በዚህ ልክ ተፈጽሞ ውጤት ማምጣት የሚቻልበት ኤንቫይሮንመንት ስላልነበረ በተለየ መንገድ እነዚህ በጦርነትና በግጭት ውስጥ ያሉት እንዲታይ ተብሎ ተወስኖ መደበኛ ተማሪ ጋር እንዲፈተኑ እየተወሰነበት
በሶስቱም አካባቢዎች ፈተናውን የሚወስዱ ተማሪዎችን ቁጥር አስታውቀዋል። አቶ ገለቦም
አጠቃላይ በሶስቱ መዋቅር አካባቢ 23 ላይ ተፈተነው በግጭት ውስጥ የነበሩት አጠቃላይ ወደ 2023 አካባቢ ተማሪዎች እንደገና ዳግም ከ2014 መደበኛ ተማሪ ጋር የሚፈተኑ ይሆናል።
ቪኦኤ ከኮንሶ ዞን ከአማሮና ከአለልዩ ወረዳ ካነጋገራቸው ተማሪዎች ውስጥ ተማሪ በትሬም ታከለን እድሉን በማግኘታቸው የተሰማትን በስልክ ለአሜሪካ ድምጽ ተናግራለች።
በእርግጠኝነት በጦርነት ምክንያት ምንም አልተማርንም ማለት ይቻላል። የቻልነውን ያህል ፈተን ነበር። ውጤታችን ደግሞ እንዴት ሆነ? ዝቅተኛ ውጤት ያመጣ ነው። በጣም አዝነን ነበር የምር። ግን አሁን ከእንደገና ትፈተናላችሁ ምናምን ሲባል በቃ በጣም ደስ ይሆናል። ካለፈው የተሻለ ውጤት ለማምጣት ትላንትን የሰማሁት ከትላንት ጀምሬ ማታ ጀምሬ አሁን ዝግጅት እያደረግኩ ነው። የተሻለ ውጤት ሰርቼ ዩኒቨርሲቲ እገባለሁ ብዬ አስባለሁ።
በኮንሶ ዞን ከአራት ከተማ የመሰናዶና ሁለተኛ ደረጃ ትምህርት ቤት ተማሪ ጌታሁን ኩሴ በተሰጠው እድል ደስተኛ መሆኑን ገልጦ አሁን ተስፋ መሰነቁን ተናግሯል።
እኔ ደግሞ እንትን ያለልኝ ያንን እኔም ይሄ ራሱ ያለፈው ራሱ እንደወደቁ አላሰብኩም። እንዳለፍኩ አሰብኩት። አሁንም ቢሆን ያው እንትን ያለልኝ እንትን አደርጋለሁ እንደማይሆን ተስፋ አደርጋለሁ።
ቤተልሔም ግን አሁንም የአካባቢው የጸጥታ ሁኔታ አለመረጋጋቱን ገልጣም ጫናው ሊቀጥል ይችላል የሚል ስጋት እንዳላት ተናግራለች።
መንግስት ይህን ታሳቢነት ቢያደርግልኝ ደስ ይለኛል። አሁንም ግጭቱ እንዳለው ነው። ብዙ ሰው እያለቀ ነው። ደግሞ ከተማው ላይ አካባቢው ላይ እርሻ ጦርነት እያለ ለአንተም ለትምህርት ምቹ አይደለም ለማንበብ። ከዚህ በኋላ ያለውን ነገር በእርግጠኝነት ማውራት አልችልም፣ ምክንያቱም አሁንም ሰላም አይደለም።
ሌላም አስተያየቱን የሰጠን የ2013 ዓመተ ምህረት ተፈታኝ የነበረው ተማሪ ይልቃል ፍቅሩም ያሳለፉት የትምህርት ዘመን አስቸጋሪ መሆኑን አብራርቷል።
በሙሉ ልብ አልተማርንም። እንደገና ትምህርት ቤታችን ሆስፒታል አጠገብ ነው። በየቀኑ ሰው እየተመታ እየቆሰለ እየሞተ ይመጣል እና እኛ ሁከት ነው የሚፈጠረው። ሆስፒታል አጠገብ ነው እንዳልኩ ትምህርት ቤታችን። የተማርነው ጦርነቱ እንዳለ ሆኖ ማለት ነው። ስለዚህ አራተኛ ወር አካባቢ ጀምረን ትምህርት ጀምረን ገና ዩኒቱ ምንም እያለ ነው። ዘጠነኛ ወር ላይ ፈተና አላችሁ ምናምን ይባል እንትን ነበር። ከዛ በጣም ደንግጠን በቃ ልናቆም ሁላ ነበረ ትምህርት ማለት ነው። በቀጣይ እንፈተናለን ምናምን ብለን ከልጆች ጋር እያወራን እያለ ቀጣይ እንደሚፈጠር ስለማናውቅ አሁን እንደመቃላለን እንብለን ሞክር ምናምን ብለን
ከወዲሁ ዝግጅት መጀመሩን ገልጧል።
የሚጠበቅብንን ዝግጅት እናደርጋለን። የቀረውን ፈጠራ ያውቃል። ያው መንግስትንም እናመሰግናለን ችግራችንን ስለሰማን ነው።
ተማሪዎቹ የጸጥታ ችግር አሉታዊ ተጽዕኖ የፈጠረው በፈተና ውጤታችን ላይ ብቻ ሳይሆን በመማር ማስተማር ሂደትና በዝግጅት ወቅትም ጭምር ነው በማለት ሲሞታቸውን አቅርበዋል። ይሁን እንጂ የተፈቀደላቸው ፈተናውን ብቻ እንዲዱ ነው ሲሉ የክልሉ የትምህርት ቢሮ ምክትል ኃላፊ አቶ ገለሞ ተናግሯል።
የክፍል ትምህርት አጠናቀዋል። አስፈላጊ ስላጠናቀቁ አሁን ቀጣይ በአቅራቢያ ባሉ ሁለተኛ ደረጃ በተማሩበት ትምህርት ቤቶቹ የቲቶራል ድጋፍ እያደረጉላቸው እንዲያግዟቸው እንዲደግፏቸው ይደረጋል። ሁለተኛ ግን ተማሪዎቹ በቤታቸው ሆነ በደንብ አንብቦ ቁጭ ብሎ በቤታቸው በደንብ አንብቦ ላይብሬሪዎች በትምህርት ቤቶች በመገኘት ላይብሬሪ በመጠቀም ትምህርት በመደጋገፍ ዝግጅት እንዲያደርጉ ይደረጋል ማለት ነው።
ከዚህ በፊት በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓ.ም መደበኛ ፈታኞች ጋር እንዲፈተኑ ትምህርት ሚኒስቴር መወሰኑና ያንን ውሳኔ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ኬንያ ነው የሚወስደን። ኬንያ ባለፈው ዓመት ሰኔ ወር መጨረሻ ላይ የስደተኛ መጠለያ ካምፖችን ለመዝጋት ከማቀዷ በፊት በሀገሪቱ ለሚገኙ ግማሽ ሚሊዮን የሚሆኑ ስደተኞች የተሻለ የትምህርትና የስራ እድል ለመስጠት በመወሰኗ ተመስግና ነበር። ይሁን አንዳንድ ስደተኞች እድሉን ከሚያጎናጽፈው ሕግ ተጠቃሚ ለመሆን ሞክረዋል። ብዙዎቹ ግን በስራ ላይ ከሚፈጠር መድሎና በትምህርት ከሚሰጠው አነስተኛ የገንዘብ ድጋፍ የተነሳ ከፍተኛ ፈተናዎች አጋጥመዋቸዋል። በጁማ አጃንጋ ከናይሮቢ የደረሰንን ዘገባ ደረጀ ደስታ እንደሚከተለው አቀናብሮታል።
አጃ ጃክ ዝናባማ በሆነው አንዱን ቀን ጉዳዩን ለማመልከት እየሞከረ ነው። የ28 ዓመት ስደተኛው ያደገው በሰሜን ኬንያ በካኩማ ክፍለ ግዛት በሚገኘው መጠለያ ካምፕ ውስጥ ነው። አንድ ቀን በአንድ ትልቅ የህግ ተቋም ውስጥ እንደ ተማጋጅ ሰራተኛ ሆኖ ለመስራት እድል ይኖረኛል ብሎ አስቦ አያውቅም። አጃክ ለዚህ ያበቃውን አዲሱን ህግ ያመሰግናል። አሁን ለሱም ሆነ በግማሽ ሚሊዮን ለሚቆጠሩ ስደተኞች በቀላሉ ስራ ማግኘት ያስችላል። በኬንያ የደቡብ ሱዳን ስደተኛ የሆነው አጁክ እንዲህ ይላል።
እነዚህ ሁሉ ነገሮች ለማድረግ ለምሳሌ ጥናታዊ ምርምር ማድረግ ከመጀመር በፊት ፍቃድ ማግኘት ይኖርብሃል። የኢንተርንሺፕ ስራ ከመስራት በፊት የኢንተርንሺፕ ፍቃድ ያስፈልጋል። ስለዚህ ያ ማለት አሁን ተጨማሪ የሚያስፈልግ ነገር አይኖርም። የሚጠይቀው ነገር ቢኖር የብቃት ጉዳይ ብቻ ነው።
የኬንያ የስደተኞች ህግ ሆኖ ጸድቆ የወጣው ባለፈው ዓመት እንደ አውሮፓ አቆጣጠር በ2021 ነው። ስራ ላይ መዋል የጀመረው ግን በዚህ ዓመት የካቲት ወር ነው። ለስደተኞች በርካታ ጥቅሞችን አስገኝቷል። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሳኒያ እንዲህ ይላሉ።
Biggest problem that refugees have had in this country since 1991.
እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዚህ ሀገር ለሚገኙ ስደተኞች ያለው ትልቅ ችግር በተለያዩ የመጠለያ ካምፖች ውስጥ ለመኖር ማሟላት ያለባቸውን አስፈላጊ የፖሊሲ መስፈርቶች ማወቅ ነው። እንደ አውሮፓውያን አቆጣጠር በ2021 የስደተኞች ህግ ውስጥ ያየነው እነዚህ ነባር ህጎች ለመለወጥ የሚደረግ ነገር መኖሩን ነው።
የመብት ተሟጋች የሆኑት አዲ አቹል ይህን ለችግር የተጋለጠ ማህበረሰብ በብዙ መንገዶች ይታደጋል። ይሁን እንጂ ስደተኞች በሚገባ ያውቁት ዘንድ ብዙ ስራ መስራት ይኖርበታል። እንዲህ ይላሉ አዲ አቹል።
ፖሊሲዎች ዝም ብለው ንድፈ ሐሳቦች ናቸው፣ ተግባራዊ አይደሉም። ብዙ ጊዜ አዎ ይወጣሉ፣ ይፈረማሉ። ይሁን እንጂ እነዚህን ፖሊሲዎች ስደተኞች ላይ ተፈጻሚ አይደረጉም። ስለዚህ ማንም ተግባራዊ ስለማያደርጋቸው መረጃዎችን ማግኘት ይቻላል። እነዚህ ፖሊሲዎች እንደተፈረመባቸው ስለሚያውቁ ፖሊሲው እንዲህ ወይም እንዲያ ይላል እያሉ በሱ መሰረት ይንቀሳቀሳሉ።
ለአጃክ አዲሱ ህግ ከዚህ በተሻለ ሌላ ጥሩ ጊዜ ሊመጣ አይችልም። የስደተኝነት ደረጃው ወደ ኋላ የተመለሰ ቢሆንም አዲሱ ህግ እንደገና ተቀባይነትና ሰላም እንዲያገኝ በኬንያ ከፍተኛ ፍርድ ቤት ሙሉ የጥብቅና አገልግሎት እንዲያገኝ አመቻችቶለታል። አጁክ ጃክጃ በኬንያ የሚገኝ ስደተኛ ነው።
It has enabled the refugees to actually access certain services.
ስደተኞች ምንም ገደብ ሳይኖርባቸው የተወሰኑ አገልግሎቶች እንዲያገኙ አስችሏል። ብዙዎቹ ተስፋ ማድረጋችንን የተመለከታችሁት ለዚህ ነው።
አዲሱ ህግ የኬንያ መንግስት ስደተኞችን ወደ ማህበረሰቡ በማቀፍ በመጪው ሰኔ መጨረሻ የስደተኞችን መጠለያ ካምፕ ለመዝጋት የሚያደርገው እቅድ አካል ነው። አንዳንድ ተቋማት ብዙ ስራዎች መስራት ይኖርባቸዋል ይላሉ። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱ አንያ እንዲህ ይላሉ።
The government will need to relook at the timelines that are actually in place.
መንግስት ስራ ላይ ያለው የጊዜ ሰሌዳ ማየት ይኖርበታል። ስለዚህ አሁን እንደ አውሮፓ አቆጣጠር በ2021 የወጣውን የስደተኞች ህግ በማየት እዚህ ሀገር ስደተኞችን እንዴት መያዝ እንዳለብን መመልከት ይችላል። ስደተኞችን ከመጠለያ ካምፖች የምናሻግራቸው እንዴት ነው? ምክንያቱም ወደ መፍትሄው የሚወስደን ፍኖተ ካርታ ያስፈልገናል።
አዲሱ ህግ መሰናክሎችን በማስወገድ ለስደተኞች የትምህርትና የሥራ ዕድሎችን የሚያገኙበት መንገድ የሚፈጥር ቢሆንም መጠነ ሰፊ የሆነውን ችግር ሙሉ ለሙሉ ለማስወገድ ረጅም ጊዜ የሚወስድ መሆኑን ባለሙያዎች ይናገራሉ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ቆይታችሁ ከኛ ጋር እንዲሆን በድጋሚ እንጋብዛለን። ሙሉ ኤኮሎጂ በወጣት አብይ አለማማካኝነት የዛሬ 4 ዓመት ገደማ ነው የተመሰረተው። በዋናነትም የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረቱን ያደረገ ሲሆን እንግዶች ትክክለኛውን የኢትዮጵያ አርሶ አደር ህይወት እንዲያውቁ ራሳቸውን በእርሻና በሌሎች ነገሮችም ተሳትፈው እንዲመለሱ ያደርጋል። ከዚህ በተጨማሪም የአካባቢው አርሶ አደሮች ህይወት እንዲቀየር ለማገዝ እየሰራ ሲሆን እስካሁን ድረስም ገበሬው የሶላር ፓወሮችን እንዲያገኝ፣ ወፍጮ ቤቶችን እንዲያቋቁም፣ የውሃ ፓምፖችን እንዲኖሩትና ሌሎችን መሰረተ ልማቶች እንዲሟሉለት በማድረግ እየጣረ ይገኛል። ከሙሉ ኤኮሎጂ መስራች አብይ አለምና ከአካባቢው አርሶ አደር አባጌታነ ጋሹን አነጋግሬ ያሰናዳሁት ዘገባ ቀጥዬ አቀርብላችኋለሁ። ሙሉ ኤኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ሰኛ አካባቢ የዛሬ 4 ዓመት ነው ስራውን የጀመረው። የሙሉ ኤኮሎጂ አላሚና ወጣኝ እንዲሁም መስራች አብያለም በዚህ ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማርፊያ ቤት ሲሰራ ይህ እንዴት ውጤት ሊኖረው ይችላል ተብዬ ነበር ይላል።
እንደጋጣሚ ከዚህ ፕሮጀክት የተወለድኩበት አካባቢ ስሰራ ምንም ቻለንጅ መጠያቅም ነበር የሚታወቁት አልነበረም። ስለዚህ ቻለንጅ የነበረው ምንድን ነው? ቻለንጆች እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አደለ፣ እንዴት እንግዳ ሊመጣ የሚችላል ብሎ ብዙ ቻለንጅ ነበረው እና ያ ነገር ብዙ አድክሞኛል። እውነት ለመናገር ብዙ እንደምራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይህ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
ሙሉ ኤኮሎጂ ተፈጥሮን አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደ ማንኛውም ዳሻገር ልጅ ቤተሰብ ነው የተወለድኩት። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም በጋዳሞት ወረዳ ነው የተወለድኩት። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በ8 ዓመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከ 14 ዓመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒውተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበር እና ከዛ በኋላ ኢንትረስቲን እያየሁ ስመጣ ወደ ቱሪዝም ገባሁኝ። ቱሪዝም አጠናሁ ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር ዩናይት የተመለኩት እና ስመለስ ድሮ ልጅኝ የማውቀው ተራራ ተሸርሽሮ ጫካው ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኝ ስወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት መመለሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝ የማወራው ስለ ህልሜ ነው። ቦታዎችን ሲጎብኝ እንዴት አድርጌ ነው ያንን ሀሳቤን ወስጄ ከህብረተሰቡ ጋር ታምሬ እንፈጥር ብዬ አስብና ጨነቅ ነበረ።
ይህ ጭንቀቱ ግን ምን አልቀረም። ያሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና አላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጂ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያና ስም 80% ገበሬ ነው ካም የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተ እንዲህ ስላመንኩኝ ይህንን ነገር በተግባርና በተለይ ማሳየት ፈለግኩኝ። ስለዚህ እኔ አካባቢ ደግሞ ባህል ከተፈጥሮ በላይ ህዝብ አለ፣ ባህል አለ እና ቆይታውን ደግሞ እንዲረግም ደግሞ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር ምሮ ላይ ያተኮርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ፣ አለ ቆርቆሮ፣ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። እዚህም የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ተጠቀም ነው። ሽንትቤታችን ኮምፖስት ነው። ወደ 8000 ዲሶ ተጠቅለናል። ከዛ ላይ የሽንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጭምር ነው ለገበሬውም እና እንግዳው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል።
እንግዳ መጀመሪያ ይመጣል። መንገዱ ረጅም ስለሆነ እንዲያርፍ የምናረገው በሚቀጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ነገር ገለጻ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ቆሎውን፣ ጠላውን፣ ያለውን አረቂውን ይመጣል። የማታ የሳዳር ጨዋታ አለ ከገበሬው ጋር ፍቅራ ቀረርቶ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ የሆነ እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጎብኚዎች ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሳ ካለ እርሳ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ይህንን የገበሬዎች ስራ መስጠትን ጀምሮ ይሰራሉ ማለት ነው። እና በወር አንድ ጊዜ ደግሞ ሚካኤል ማህበር አለን። 120 ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አብይ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 ዓመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንደር ውስጥ 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአሳደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸውኛ የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መኖር እና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣሚሳ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡን ዝቅተኛ የሆነ ኢቨን እስከ 20 ኪሎ ሜትር ድረስ መጥተው የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ የተለያዩ ቋርክቶች ለማሉ። ሌላው ምንድነው የአመጋገብ ስርዓቱ። አሁን ብዙ ጊዜ ድንች አለ፣ ሽሮ ምንድ ነው የሚባል አይነበረ ወይም ሁለት ሰዎች የሆኑ ኖሯቸው እንቁላሎች ሽጠው ለውፍጮ ነበር የሚያወጣ። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ሌሎችም ግባት እንዲሰጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራት ይጠቀሙ ነበረ፣ አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከል ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረ 10 ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግድነት አድርገዋል። የአስተሳሰብ ለውጥ አመጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ።
አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጅ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲህ ይገልጻሉ።
አሁን ጭራሽ የጎመን አትክልትና የውሃ ዳምቡ በጣም ጠቅመናል። ወፍጮች ጠቅመውናል። ፎራኖች የውሃ ዳምቦች ጠቅመውናል። የጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። ሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አጥቦ ተጓል። እንግዲህ ዳይሎች የቋንቋ ትምህርት ይማራሉ፣ መሀል ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር ይመድብልናል ብለን እናስባለን። የድሮ ቀርቶ መቼም ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና አበባ ሆኖ ዱሩ ስታዩት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር።
ሙሉ ኤኮሎጅ የሚያርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ጋቢና ቤ ከሰሞኑ በተለያዩ ጉዳዮች ላይ ከወጣቶች ጋር ውይይት ማድረግ መጀመሩ ይታወቃል። ከሰሞኑ በዩናይትድ ስቴትስ ትምህርታቸውን በመማር ላይ የሚገኙ ወጣቶችም ልምዳቸውን እንዲያካፍሉን አድርገናል። ከዚያ ውይይት የተወሰነውን ቀንጭበን ነው የምናስደምጣችሁ። ተወያዮቻችን በሳን ፍራንሲስኮ ሚኒርቫ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ ትምህርት ዘርፍ ተማሪ ሆነው ናትናኤል ታምሩና በጆርጅ ታውን ዩኒቨርሲቲ የሁለተኛ ዲግሪዋን በግሎባል ሄልዝ ሎ ያገኘችው ሊዲያ እንቁባሪ ናቸው። ሀብታሙ ስዩም ሁለቱንም አነጋግሮ ተከታዩን አሰናድቷል።
ቀዳሚነት የማነሳው የላንጉጅ ስኪል ነው። የስትሮንግ የሆነ ላንጉጅ ስኪል ያስፈልጋል። ከዛ በተጨማሪ ደግሞ ኤክስትራ ካሪኩላር አክቲቪቲስ የምንላቸው ወይም ከትምህርት ወይም ከአካዳሚክ ውጭ ያሉ የተለያዩ ፓርቲሲፔሽን የተለያዩ ቦታዎች ላይ ፓርቲሲፔት ማድረግ ይጠይቃል። ለምሳሌ ለመጥቀስ የተለያዩ ቀይ መስቀል ወይም የተለያዩ ቮለንቲሪንግ ወይም የበጎ ፈቃድ አገልግሎቶችን ማበርከት፣ የተለያዩ ውድድሮች ላይ መሳተፍ፣ እነዚህ ነገሮች በዩኒቨርሲቲዎች ወይም በአሜሪካ ባሉ ውስጥ ተቋሞች ውስጥ ተቀባይነት ወይም ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባክግራውንድ ያስፈልጋል ማለት ነው። እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጽፋለህ። የተለያዩ አፕሊኬሽኖች አሉ፣ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን መሙላት ይጠበቅባቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራትና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስተዲ ኢን ዩኤስ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ የቤዚክ ስኪል ማግኘት ይችላሉ ብዬ አስባለሁ።
በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ በሀገር ውስጥ በነበርሽበት ጊዜ የህግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የህግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን ማድረግ አለባቸው የሚለውን አጠር አድርገሽ አጋሪ።
የጨረስኩት ኢትዮጵያ ያለው ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ መጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ ጀመርኩኝ። ከዛ በኋላ አንድ ባለሙያ ገኘው የሚገርመው ነው ከዛ በፊት የተወሰነው ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያጠኑት ስለዚህ እነሱን ማናገር ጀመርኩ በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ በዛ ሂደት መጣው ኢትዮጵያ ውስጥ ይሄ ትምህርት አይሰጥም ግሎባል ሎ የሚባል ትምህርት ኢንተርናሽናል ኮንተንት ያለው ትምህርት የለም ሄልዝ ሎ ላይ ስለዚህ ሌላ ሀገር መምጣት ነበረብኝ ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ ሙሉ የሆነ ስኮላርሺፕ የማግኘት እድልም ነበረ በዛ ሂደት ነው የመጣሁት
በጣም አመሰግናለሁ ሊዲያ እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው የትምህርት አስተጣጡም ከሞላ ጎደል ልዩነቶች አሉት ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት ሆን አለበት በሚለው ላይ የተወሰነ ሐሳባችሁን አጋሩን ናትናኤል ወደ አንተ ልመለስ
ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ የመጀመሪያው አካዳሚክ ነው አካዳሚክ ማለት ተማሪዎች ለትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስቱ ነው ትምህርታቸው ላይ ያተኩረው አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሺፖች፣ ኦፖርቹኒቲዎች ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አደረጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጉ፣ ኤክስፒሪያንሶችን መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር ስበስ የሚኖራቸው ግንኙነት ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው።
አመሰግናለሁ ናትናኤል። ሚዲያ ወደ አንቺ ልመስና ቀደም ብለን እንደተጠቀስ ነው የባህል ልዩነቱ አለ የትምህርቱ አስተጣጥ ልዩነቱም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድናቸው? ወደ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ
የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል። ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ካወራራችን ጀምሮ ክላስሩምን በምንሄድበት ጊዜ ኢንተርስ የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነ እና ያንን ስንመለከት ደግሞ እንዴት አንድ ልናደርገዋለን የሚለውን ነገር ቀድመው ሰዎች ሊዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን። በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መጥቶ በሚማርበት ጊዜ ኖቲስ የሚያደርሰው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም ኢትዮጵያ እንደምናውቀው እና እንደኖርንበት። እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋር ሳወራ እነሱም እንደሚቀሩኝ ያወቅሁት ሌላው ነገር አንዳንድ ጊዜ ላይ የአካባቢ የሚፈጥርብን ስሜት የሚፈጥረው ሂሚሊቲ ያለ ወይም ዚጋብ ሎንግ አድርጋለሁ የሚለውን ጥያቄ ይፈጥራል። ነገር ግን እሱም ማለት ያስፈልጋል አሁን ሎንግ ስለምናደርግን የመጣ ነው ስላገኘ ነው እና ስለሚገባንም ነው ዚጋ የደረሰው ብሎ
ሀብታሙንና እንግዶቹን አመሰግናለሁ። የሮም ምሽት የጋቢና ቤ መሰናዶ እዚህ ላይ ተፈጸመ። ሳስተናግዳቸው ምሽት ኤደን ገረመው ከንጉሱ ታምሬ ጋር ነበር። ሰላም ጤና ስጥልኝ። ደህና ደሩ።